ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
ጠቅላይ ሚኒስትርነት በኢትዮጵያ ምን ማለት ነው?
በጣም ብዙ ነው። ጠቅላይ ሚኒስትር ኃላፊነት በሕግ የተደነገገው ራሱ ኃላፊነቱ በጣም ብዙ ነው። ይህን ሁሉ እንዲህ በቀላሉ ሊወጣው አይችልም። አንደኛ፣ ሁለተኛ ያለንበት የኢኮኖሚ ደረጃ ሁናቴያችን በሙሉ የሚፈለገው ነው ያለ ማድረግ የሚያስችል አይደለም እና ገና ብዙ ስራ የሚጠይቅ ጉዳይ ነው ያለው እና ዝም ብሎ ጠቅላይ ሚኒስቴር ስለተባለ አንድ ሰው የሚፈለገውን ሁሉ ያሟላል ማድረግ ይችላል ብሎ ለማለት በጣም አስቸጋሪ ነው።
የቀድሞ ጠቅላይ ሚኒስትር ፍቅረ ስላሴ ወግደረስ ናቸው።
በአምባገነን አእምሮ ውስጥ ያለው የመጀመሪያው ነገር እኔ ብቁ ነኝ የሚል ነው የሚመስለኝ። ከራሴም ልምድ ስነሳ እኔ ብቁ ነኝ፣ መልሶችን ሁሉ ለመመለስ እችላለሁ፣ ለማየት እችላለሁ የሚል ነው። ስለዚህም ይሄ ኃይል ይሄ አስተሳሰብ ሌሎችን ለመጋበዝ አይፈልግም። ያስመስል ይሆናል እንጂ ከሌሎች ጋር በእኩልነት በነጻነት እና በመከባበር የመስራት ፍላጎት የለውም።
የቀድሞ ጠቅላይ ሚኒስትር ታምራት ላይ ነኝ።
አዲስ ነገር ሊያመጣ ይችላል። ሊያመጣ የሚችለው ግን የሚሟሉ ቅድመ ሁኔታዎች ካሉ ነው። ይህ ምንድን ነው? የጠቅላይ ሚኒስትር አብይ አህመድ መንግስት ሊያደርግ የሚችላቸውንና የሚፈልጋቸውን የፖለቲካ እርምጃዎች ወይም ሜዥርስ ካስቀመጠ ነው።
አጭር መልሴ ያመጣሉ ብዬ አልጠብቅም። ምክንያቱም ዶክተር አብይ ኢህአዴግ ናቸው። ዶክተር አብይ አንድ ግለሰብ ናቸው።
ዶክተር አብይ መመረጣቸው የእሳቸው አስተዳደር በኢትዮጵያ ለውጥ ሊያመጣ ይችላል ብዬ ነው ማስበው።
በኒውዮርክ አዮና ኮሌጅ የማህበረሰብ ጥናት ረዳት ፕሮፌሰር ዶክተር ደረሰ ጌታቸው፣ በአዲስ አበባ ዩኒቨርሲቲ የህግ መምህር አቶ ሙልጌታ አረጋዊ፣ የህግ ባለሙያ ዶክተር ብርሃነ መስቀል አበበ ሰኝ ናቸው የሰማችኋቸው። ይዘናቸዋል
እሁድ መጋቢት 23 2010 ዓመተ ምህረት።
ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልን ክቡራትና ክቡራን ሰሎሞን አባተንን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። በጋዛ ሰርጥ ለተቃውሞ በወጣው ከፍተኛ ቁጥር እንደነበረው በተነገረ ሰልፍ ላይ በተሳተፉ ፍልስጤማውያን ላይ እስራኤል የቀጥታ ተኩስ ከፍታለች የሚለውን ክስ ለመመርመር የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ትዕዛዝ ዩናይት ስቴትስ ማገዷን አንድ የጸጥታው ምክር ቤት ዲፕሎማት ለፈረንሳይ ዜና ወኪል ገለጡ። በአርብ ዕለቱ የተቃውሞ ሰልፍ የእስራኤል ጸጥታ ኃይሎች በከፈቱት የቀጥታ ተኩስ 15 ሰዎች ሲገደሉ ከ750 በላይ የሚሆኑት ሌሎች ደግሞ መቁሰላቸውን የፍልስጤን ባለስልጣናት አስታውቀዋል። ሟቾቹን ለመቅበር ባለፈው ቅዳሜ በተካሄደ ስነ ስርዓት ወቅት ለቀስተኛው የበቀል እርምጃ እንወስዳለን ሲል ተሰምቷል። በሌላ በኩል እስራኤል ሉዓላዊነቷንና የዜጎቿን ደህንነት ለማስጠበቅ ጥብቅ እርምጃ ትወስዳለች ባሉበት ንግግራቸው የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በፍልስጤማውያኑ ላይ የተኮሱትን የጸጥታ ሰራተኞች ወታደሮቻችን ጥሩ ስራ ሰርታችኋል ሲሉ ማመስገናቸው ተዘግቧል። ፍልስጤማውያኑ ያለፈውን ቅዳሜ ብሔራዊ የሐዘን ቀን አድርገው መዋላቸውም አይዘነጋም። በልጅነታቸው ከወላጆቻቸው ጋር በሕገ ወጥ መንገድ መጥተው እዚህ ዩናይት ስቴትስ ውስጥ ያደጉ ስደተኞችን በሚመለከት የምንደርሰው ምንም አይነት ስምምነት አይኖርም ሲሉ ጥብቅ የኢሚግሬሽን ሕግ ተግባራዊ እንዲሆን ፕሬዚዳንት ዶናልድ ትራምፕ ጥሪ አቀረቡ። ያዝና ልቀቅ በሚለው ዲሞክራቶች ባመጡት የማይሆን ሕግ ሳቢያም የድንበር ጠባቂዎች ስራቸውን በአግባቡ እንዳይሰሩ ተደርገዋል ሲሉ ዛሬ ማለዳ ላይ በትዊተር አማካኝነት ባስተላለፉት የጽሑፍ መልእክታቸው ሚስተር ትራምፕ አክለውም ሁኔታው ይበልጥ አደገኛ እየሆነ መጥቷል ብለዋል። ትራምፕ በጅምላ ፈልሰው በሚመጡ ሰዎች የመሰሏቸውን ስደተኞች ለመቆጣጠር የሚያስችል ጥብቅ የኢሚግሬሽን ሕግ ለማጽደቅ በዩናይትድ ስቴትስ እንደራሴዎች ምክር ቤት የድምፅ አሰጣጡ ሂደት አንድ የሕግ ረቂቅ ለማጽደቅ ከመቶ የስልሳውን አባላት ድምፅ ማግኘት የግድ የሚለውን አሰራር የሪፐብሊካን ፓርቲያቸው አባላት የኒውክለር አማራጭ በመባል በሚታወቀውና የሀምሳ አንዱን ብቻ ድምፅ ማግኘት በቂ የሚያደርገውን አሰራር መጠቀም አለባቸውም ብለዋል። ለእነኚህ አይነቶቹ ስደተኞች ዩናይት ስቴትስ ውስጥ የመማር የመስራትና የመኖር ልዩ ህጋዊ ከለላ የሚሰጠውና በቀድሞ ፕሬዚዳንት ኦባማ አስተዳደር የጸደቀው በእንግሊዝኛው ምህጻረ ቃል ዳካ በመባል የሚታወቀው ፕሬዚዳንታዊ ውሳኔ ባለፈው የመስከረም ወር በፕሬዚዳንት ትራምፕ አስተዳደር እንዲያበቃ ሲደረግ የቀደመው ህግ ተጠቃሚ ለሆኑት ለእነኚህ ሰዎች ዘላቂ መፍትሄ የሚያስገኝ ህግ ያረቅ ዘንድም ለዩናይትድ ስቴትስ ምክር ቤት የስድስት ወር ጊዜ ሰጥተው ነበር። ፕሬዚዳንቱ በዛሬው ዕለት ባስተላለፉት ሌላ የትዊተር መልእክታቸው ታዲያ በድንበር አልፈው በታላቅ ቁጥር የሚጎርፉ ያሉትን የስደተኞች ፍልሰት ለመከላከል የሚያስችል አንዳችም እያደረገች ወይም ያደረገችው የለም ሲሉ ሜክሲኮን ወንጅለዋል። የአሜሪካ የነጻ ንግድ ስምምነት በመባል የሚታወቀውንና ሜክሲኮን ተጠቃሚ የሚያደርገውን ውል ተፈጻሚነትም አስቆማለሁ ሲሉ ዝተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የህንድ ጦር ሰራዊት አባላት በዛሬው ዕለት በህንዷ ካሽሚር የተቃጣ ጥቃትን ለመመከት በወሰዱት እርምጃ በሶስት የተለያዩ ድንገቶች 18 ሰዎች መገደላቸውን ባለስልጣናት አስታወቁ። ከነኚህም ውስጥ 11 ሸማቂዎች፣ 3 ወታደሮች ሲሆኑ 4 ሲቪሎች መሆናቸውን የግዛቲቱ የፖሊስ ዲሬክተር ጀኔራል ኤስፒ ቫይድ አስረድተዋል። በሴራሊዮን ፕሬዚዳንታዊ የማጣሪያ ምርጫ የድምፅ ቆጠራው ተጀምሯል። ምርጫው በትላንትናው ቅዳሜን የተካሄደው የአሁኑ ፕሬዚዳንት ኤርነስት ባይ ኮሮማ ከሁለት ዙር የአምስት ዓመታት የሥልጣን ዘመን በኋላ ኃላፊነታቸውን ይለቃሉ። የዛሬ ዕለት በዓለም ዙሪያ የሚገኙ የክርስትና እምነት ተከታዮች የትንሣኤን ዕለት የሚያከብሩበት ነው። ለእምነቱ ተከታይ ለሆኑ ሁሉ እንኳን አደረሳችሁ እንላለን። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። መልካም ምሽት።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ11595 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መጋቢት 9/2010 ዓ.ም ምሽት ፕሮግራም ነው።
አሁን ወደ መጀመሪያው ዝግጅታችን እንዝለቅ።
መጪው አዲስና ወጣት ጠቅላይ ሚኒስትር ምን ይጠብቃዋል?
ነገ ቃለ መሐላ እንደሚፈጽሙና መጪው መራሄ መንግስት እንደሚሆኑ የሚጠበቀው ወጣቱ መሪ በሕግ የተደነገገ ሥራ አላቸው። ይሁን እንጂ ሕግ ላይ የሰፈረው ሁሉ ጥቅልለውና መንግስቱ የሚፈጽማቸውን ተግባራት ዝርዝር ያበጀ ሀገር ያስተዳድራል፣ ህዝብ ይመራል። አዲሱ ጠቅላይ ሚኒስትር ይህንን እንዲሰሩ ወይም እንዲሰሩልን እንፈልጋለን የሚሉ ዜጎች፣ የዜጎች ማህበራትና ስብስቦች፣ ዓለም አቀፍ ተቋማትና የመብቶች ተሟጋቾች ቁጥራቸው ብዙ ነው። ሁሉንም በየወቅቱ እያነጋገርን እያቀረብንላችሁ እንገኛለን፣ እንቀጥላለንም። ለመሆኑ ጠቅላይ ሚኒስትር በኢትዮጵያ ምን ማለት ይሆን? ሰለሞን አባተ ሁለት የቀድሞ ጠቅላይ ሚኒስትሮችን አነጋግሮ ተከታዩን አዘጋጅቷል።
ሻምበል ፍቅረ ሥላሴ ወግደረስ የኢትዮጵያ ሕዝባዊ ዴሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ለ12 ዓመታት ካቢኔውን መርተዋል። አቶ ታምራት ላይኔ የሽግግር መንግሥት ጠቅላይ ሚኒስትር ሆነው ከሰኔ 1983 እስከ ነሐሴ 1987 ዓመተ ምሕረት ከዚያም እስከ ጥቅምት 1989 ዓመተ ምሕረት የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ምክትል ጠቅላይ ሚኒስትር ሆነዋል። እነዚህን ሁለት ሰዎች የሚያመሳስሏቸው ክስተቶች አሉ። ዜጋ፣ ወታደር፣ የመብቶች ተቆርቋሪና አማጺ፣ ጠቅላይ ሚኒስትር፣ እስረኛ፣ እንደገና ተራ ዜጋ። የአንድን ኢትዮጵያዊ ሕይወት ከተለያዩ አቅጣጫዎች፣ ማዕዘናትና እርከኖች ለመገምገም ምናልባት ዛሬ በነጻው ዓለም ሆነው ሐሳባቸውን ለመናገር የታደሉ ቢኖሩ እነዚህ ሰዎች ከጥቂቶች መካከል ያሉ ናቸው። ክቡር ጠቅላይ ሚኒስትር ሻምበል ፍቅረ ሥላሴ ወግደረስ ከሰላምታ ልጀምር።
ጤና ይስጥልን። ደህና ነን አለን አለን።
እስቲ ሻምበል ፍቅረ ሥላሴ የኢትዮጵያ ጠቅላይ ሚኒስትር መሆን ማለት ለመሆኑ ምን ማለት ነው?
ወይል እንግዲህ የኢትዮጵያ ጠቅላይ ሚኒስትር ማለት የታላቅ ሕዝብ
አመራር ውስጥ መግባት ማለት ነው፣ ወይንም መሪ መሆን ማለት ነው። እና ትልቅ ነገር ነው የኢትዮጵያ ጠቅላይ ሚኒስትር መባል መሆን፣ በጣም ትልቅ ነገር እና የተከበረ ነገር ስለሆነ እኔ ከዚህ አንጻር ስመለከተው ለዚህ የሚታጭ ማንኛውም ሰው እድለኛ ነው ለማለት እችላለሁ።
መቼም እርስዎ የተረከቡት ጠቅላይ ሚኒስትር አክሊሉ ሀብተወልድ ለብዙ ዓመታት ይዘውት የነበረውን ቢሮና ሥልጣን እንዳልካቸው መኮንን ለተወሰነ ጊዜም ቢሆን የቆዩበትን ቢሮ ነው። እርስዎ ያንን ቢሮ ከተረከቡ በኋላ ጠቅላይ ሚኒስትር ሊያከናውን ይጠበቅበት የነበረውን ተግባር ፈጽም ያለሁኝ አከናውኝ ያለሁኝ የሚል እምነት አለዎት?
የለኝም፣ በእውነት የለኝም። የጠቅላይ ሚኒስትር ስልጣንና ኃላፊነት በጣም ከባድ ነው። ስለዚህ ማንም ቢመጣ ሙሉ በሙሉ እንደው ኃላፊነትን ተወጥቻለሁ ብሎ ለማለት የሚችል አይመስለኝም። ከእኔም በፊትም ወደፊትም የሚመጡት ምን ለማለት በጣም እስኪ የሚከብድ ይመስለኛል። ስለዚህ ይህንን በዛው መሰረት ኃላፊነቴን ግዴታዬን ህዝቡ የሚጠብቀውን አድርጌያለሁ ብዬ ለማለት አልችልም።
ሻምበር ፍቅረ ስላሴ፣ ለመሆኑ የአንድ ጠቅላይ ሚኒስትር ኃላፊነት ምንድን ነው? ምን ይጠበቅበታል? ምን ማድረግ አለበት ጠቅላይ ሚኒስትር?
በጣም ብዙ ነው የጠቅላይ ሚኒስትር ኃላፊነት።
በህግ የተደነገጉለት ስራዎች አሉ። በእርግጥ
በህግ የተደነገገው ራሱ ኃላፊነቱ በጣም ብዙ ነው። ይህን ሁሉ እንዲህ በቀላሉ ሊወጣው አይችልም። አንደኛ። ሁለተኛ ያለንበት የኢኮኖሚ ደረጃ ሁናቴያችን በሙሉ የሚፈለገውን ያህል ለማድረግ የሚቻል የሚያስችል አይደለም እና ገና ብዙ ስራ የሚጠይቅ ጉዳይ ነው ያለው እና ዝም ብሎ ጠቅላይ ሚኒስቴር ስለተባለ አንድ ሰው የሚፈለገውን ሁሉ ያሟላል ማድረግ ይችላል ብሎ ለማለት በጣም አስቸጋሪ ነው እና ይሄ ነው ብሎ መዘርዘር በጣም ከባድ ነው። በጣም ብዙ ነው ጠቅላይ ሚኒስትር ስራ ማለት።
መቼም አንድ ጠቅላይ ሚኒስትር ወደዛ ቢሮ በሚገባበት ጊዜ የሀገሪቱ ዋና ስራ አስፈጻሚም ነው እና ሀገሪቱ ያለችበትን ሁኔታ አይቶ ተረድቶ ከዚህ ሁኔታው አወጣታለሁ ወይም በተሻለ መንገድ አስኬዳታለሁ ብሎ አምኖ ነው የሚገባው። ጠቅላይ ሚኒስትር የሚያማርርበት ወይም ሰበብ የሚያደርግበት የሚያሳብብበት ሁኔታ አለ፣ ይኖራል፣ ይፈጠራል ብለው ያስባሉ ሻምበል ፍቅረ ስላሴ?
አለ። ሰበብ የሚያደርገው ወይም ሁኔታው የማይፈቅደው ብዙ ነገር አለ። የሀገሪቱ አጠቃላይ የኢኮኖሚ ችግር፣ የሀገሪቱ የፖለቲካ ችግር፣ የሀገሪቱ የወታደራዊ ችግር እና እነዚህ ሁሉ ችግሮች እንዲህ በቀላሉ የሚፈቱ ነገሮች አይደሉም። ያለንበት የአካባቢ ጂኦፖለቲካል አቀማመጣችን ሁሉ በእውነት በጣም አስቸጋሪ ነው ለኢትዮጵያ እና ኢትዮጵያ ውስጥ ይህን ያህል የተደላደለ አንድ ነገር ለመስራት የሚያመች ሁናቴ ተፈጥሮ አያውቅም። ሁልጊዜ ችግር ነው በአብዛኛው ያለው። ያንን ችግር ደግሞ እንዲህ በቀላሉ ለመወጣት የሚቻል አይደለም። ብዙ ስራ የሚጠይቅ ነው እና እኔ እንዲህ በቀላሉ የምንወጣው ነገር አልመሰለኝ።
አሁን እንግዲህ አዲስ ጠቅላይ ሚኒስትር ልታገኝ ነው ሀገሪቱ። አሁን ባለው ሁኔታ ይሄ ወጣት ጠቅላይ ሚኒስትር ከእርሶም ልምድ በመነሳት ምን ማድረግ አለበት ብለው ይመክራሉ? ምን ይጠበቅበታል?
ብዙ ነገር ይጠብቃል። ብዙ ስራ እንዲሰራለት ይፈልጋል ከዚህ ከአዲሱ ጠቅላይ ሚኒስቴር እና እኔ ያው የእሱ ጠቅላይ ሚኒስቴር መሆን ህዝቡ በበጎ የሚቀበለው ወይም የሚጠብቀው ይመስለኛል እና ኃላፊነቱም አሁን የአዲስ የሚሾመው ጠቅላይ ሚኒስቴር የሚከብደው ህዝቡ የሚጠብቀው ነገር ብዙ ስለሆነ ነው እና እኔ ትንሽ ከበድ ያለ ነገር የሚጠብቅ ይመስለኛል። ህዝቡ በጣም ብዙ ነገር ይጠብቃል።
እንደው አንድ ሁለቱን ከዚህ ጠቅላይ ሚኒስትር ይሄንን ሊጠብቅ ይችላል የሚሉት ነገር ካለ?
ትልቁ ነገር እንግዲህ የኑሮ መሻሻል ነው። የኑሮ መሻሻል ነው። ኑሮ እየተወደደ ነው የመጣው። በጣም ከባድ እየሆነ ነው ለህዝቡ እየመጣበት የሚመስለኝ እና ይሄ እንዲሻሻልለት ይፈልጋል። ብዙ ጊዜ ስለ ዲሞክራሲ፣ ስለ መልካም አስተዳደር ብዙ ጊዜ ይወራል እና ይሄንን በተግባር ለማየት ይፈልጋል እና እነዚህ ነገሮች እንዲቀላል ስራ አይደለም። ከባድ ስራ ይመስለኝ ጠብቀው።
እስቲ ስለ ኑሮ መሻሻል ዶ ትንሽ ፈታ አድርገው ይንገሩኝ። መቼም እርሶ ሰፊ ልምድ አለዎትና ሻምበል ፍቅረ ስላሴ ምን ያድርግ ኑሮው እንዲሻሻል? ይሄ ጠቅላይ ሚኒስትር ምን ምን የኢኮኖሚ ለውጦችን ያድርግ ወይም በምን ጉዳዮች ላይ ይስራ?
እንግዲህ የህዝቡ ኑሮ ደረጃ የሚሻሻልበትን ዘዴ ማሰብና መቀየስ የሚያስፈልግ ይመስለኛል። በምን መንገድ ነው የነገር ሊሻሻል የሚችለው? በጣም ብዙ ነገሮችን ማድረግ ያስፈልግ ይመስለኛል። አንደኛ ስራ ለማግኘት የሚቻልበት ዘዴ በስፋት መሰራት ያለበት ይመስለኛል። ብዙ ኢንቨስትመንት ከውጭም ከውስጥም መንቀሳቀስ ያለበት ይመስለኛል። እና ለእንደዚህ አይነቶቹ ነገሮች ማነቆና አስቸጋሪ የሆኑትን ነገሮች መፍታት የሚያስፈልግ ይመስለኛል። ሀገራችን ውስጥ አለ የሚባለው ይሄ ብዝበዛ፣ ሙስና እንደዚህ የሚባለው ነገር ይሄ በደንበኛው መስተካከል ያለበት ይመስለኛል። የአስተዳደር መሻሻል ያለበት ይመስለኛል። የአስተዳደር አካሄድ መሻሻል ያለበት ይመስለኛል። እና በብዙ ስራ የኢኮኖሚ እንቅስቃሴ በጣም ብዙ መሰራት ይኖርበታል። የህዝቡ ኑሮ እንዲሻሻል ከተፈለገ እና ይህንን ማሻሻል ያለባቸው ይመስለኛል። እና ይሄ ይጠበቅበታል።
ሁለተኛው ያነሱት ነጥብ የመልካም አስተዳደር ጉዳይ ነበረ። ምን ማለት ሆኖ
መልካም አስተዳደር? እንግዲህ አንደኛ ይሄ በጎሳ በወገን እኩል ህዝቡን ያለማስተናገድ እነዚህ ነገሮች በብዛት ስለሚታዩ ይሄ ለመልካም አስተዳደር በጣም ትልቅ እንቅፋት ነው እና ይሄ መወገድ እና መሻሻል ያለበት ይመስለኛል ስገምተው። እና ይሄ ከአዲሱ ጠቅላይ ሚኒስትር ከቻለ ማሻሻል ያለበት ጉዳይ ይመስለኛል። ይሄ መልካም አስተዳደር የሚባለው እንግዲህ ሁሉንም በእኩልነት ለማየት በኢትዮጵያዊነት ለማየት መሞከር ያስፈልጋል። ከዚህ ውጪ ወደ ጎሰኝነት፣ ጎራ በመለየት እንደዚህ አይነት የሚሰሩ ነገሮች ብዙ የሚያስኬድ አይመስለኝም። እስካሁን ድረስ ታይተዋል፣ ግን ችግር እያስከተለ ነው የመጣው። ይህን ማስተካከል ያለበት ይመስለኛል።
መቼም እርሶ ወደ ጠቅላይ ሚኒስትርነቱ በዘለቁ ጊዜ ሻምበል ፍቅረ ስላሴ ወጣት ነበሩ። አንድ ወጣት ወደዚያ ቢሮ ወደዚያ ከፍተኛ ስልጣን በሚደርስበት ጊዜ እዛ ላይ በሚገኝበት ጊዜ እንቅፋት ሊሆኑበት ይችላሉ፣ ሊያደነቃቅፉት ይችላሉ የሚሏቸው የህይወት ትምህርቶች ይኖሩት ይሆን?
ወላ በወጣትነት ሳይሆን በጠቅላላው ብዙ እንቅፋት የሚሆን ነገር አለ። እንደዚህ አይነት ቦታ ላይ በምትገኝበት ጊዜ ብዙ ተቃዋሚም አለ፣ የመተቀናቃኝ አለ እና ብዙ ነገሮች ስላሉ እነዚህ ችግር ሊያመጡ ይችላሉ ብዬ ገምታለሁ። እና ይሄ የተቀናቃኝ ነገር እኔ እንዲህ ቀላል አይደለም። በእንደዚህ አይነት ከባድ ኃላፊነት ላይ ስትመጣ ይሄ ነገር ያጋጥማል፣ አይቼዋለሁ።
በተለይ ኢትዮጵያ አሁን ያለችበት ጊዜ እርስዎ ያነሱትን በግልጽ የምናይበት ጊዜ ነው፣ በጣም በስፋት ያለበት ጊዜ ነው። እና እንዴት አድርጎ ቢያስተናግድ ነው አዲሱ ጠቅላይ ሚኒስትር የተሻለ ውጤት ሊያስገኝ ይችላል ሊያስመዘግብ ይችላል በታሪክ ውስጥ ብለው የሚያስቡት?
እኔ አዲሱ ጠቅላይ ሚኒስትር አሁን የሚሾመው እንዲህ ቀላል መንገድ አይመስለኝም። የሚጠብቀው እንዲህ ቀላል አይመስለኝም። በተለይ አንድ ፓርቲ አመራር በሌለበት ሁናቴ ስለሆነ መጓተት ብዙ ነገር የሚከተል ይመስለኛል አሁን ወደፊት እና የሚፈልገውን ነገር ለማስፈጸም እንዲህ በቀላሉ የሚቻል አይመስለኝም እና የሚከብደው ይመስለኛል።
እና እነዚህን ፈተናዎች እነዚህን ክብደቶች ምን ቢያደርግ ይህንን ቅድም መጀመሪያችን ላይ እንደገለጹት ትልቅ ህዝብን እንዲመራ ወደ ተሻለ ህይወት እንዲያሸጋግር ይረዳዋል ብለው ያስባሉ?
እኔ እንደው እንደዚህ የአቋራጭ መንገድ ይኖራል ብዬ አላምንም። ምክንያቱም ራሱ አጠቃላይ አደረጃጀቱ እንቅፋት ስለሆነ በጠቅላላው የፖለቲካ አደረጃጀታችን ማንኛውም ጠቅላይ ሚኒስትር ተብሎ ቢመጣ እንዲህ በቀላሉ ሊፈታው የሚችል አይመስለኝም። ራሱ አደረጃጀቱ በጣም ትልቅ እንቅፋት ነው፣ በጣም ትልቅ እንቅፋት ነው እና አንድ አቋራጭ ይሄ ነገር ቢደረግ ይህን መፍትሄ ሊያገኝለት ይችላል ብዬ ለማለት እኔ በጣም ችግር አለሁ እና ችግር ነው በቃ የሚጠብቀው ይመስለኛል።
ውጤት የሚያስመዘግብ ይመስሎታል? ተስፋ ያለው ጊዜ ይመስሎታል?
አይመስለኝም። ውጤት መሰረታዊ ለውጥ ሊያመጣ አይችልም። በመሰረቱ ውጤት ሊያመጣ የሚችለው መሰረታዊ አደረጃጀት ለውጥ ሲኖር እና አሁን ባለው አደረጃጀት በብዙም በጣም አስቸጋሪ ነው። እንዲህ በቀላሉ የሚፈልገውን ነገር ምንም እንደውም በጣም ጥሩ አስተሳሰብ እና ጥሩ አላማ ነድፎ እንኳን ቢወጣ እንዲህ በቀላሉ ተግባራዊ ሊያደርገው አይችልም። አስቸጋሪ ነው አደረጃጀቱ። ምክንያቱም አንድ ሀገር እና አንድ መንግስት የሚመራ ሳይሆን እነሱ ራሳቸው እንዳደራጁት የዘጠኝ መንግስታት ሀገር ነው ይህ ሀገር እና እንዲህ በቀላሉ መፍትሄ ይገኛል ብሎ ለማለት የሚቻል ትምህርት
እንግዲህ አሁን እኚህ አዲስ የሚመጡ ሰው በእርግጥ ከገዢው ፓርቲ የሚመጡ ቢሆኑም በዛው በገዢው ፓርቲ ውስጥ ተፈጥሯል የሚባል አዲስ መንገድ፣ አዲስ አስተሳሰብ አራማጅ የሆኑ ወገኖች መሪ እንደሆኑ ነው እየተነገረ ያለው፣ እየሰማን ያለ ነው። ከዚህ በመነሳትም ደግሞ በህዝብ ደረጃም በኢትዮጵያ ውስጥም በተቃዋሚ ፓርቲዎች ደረጃም ሳይቀር ታይቶ በማይታወቅ ሁኔታ በነገራችን ላይ ሰፊ ድጋፍ እያገኙ እንዳሉና በበጎ አመለካከት በበጎ መንፈስ እየተናገሩ ያሉ ወገኖች እንዳሉ ነው እየሰማን ያለ ነው፣ እየተረዳን ያለ ነው። ምናልባት ወገኖችን ወደዚህ ወደ አንድ መድረክ የመሳብ አካሄድ ቢጠቀሙኝ ሰው ውጤት ሊያስመዘግቡ ይችላሉ የሚልስ ሀሳብ የለዎትም ሻምበል?
የለኝም። እኔ እንደዚህ አይነት ድጋፍ እንዳለው አይታወቃለሁ። ህዝቡ ይደግፋል። ተቃዋሚ ፓርቲ ናቸው፣ ድርጅቶች ናቸው የሚባሉትን በበጎ ነው የሚመለከቱት። ምናልባትም ድጋፍም ሊሰጡት ይችላሉ። ግን አጠቃላይ አደረጃጀቱ የሀገራችን የፖለቲካ አደረጃጀት ካልተስተካከለ በስተቀር እንዲህ በቀላሉ የህዝብ ድጋፍ ስላለው የድርጅቶች ድጋፍ ስላላቸው የሚፈልገውን በሙሉ ተግባራዊ ለማድረግ ይችላል ብዬ አላምንም። እኔ በጣም ያስቸግረዋል።
አሁን ያለው የፌዴራሊዝም አደረጃጀት ነው እንቅፋት ሊሆንባቸው ይችላል ብለው የሚያምኑት?
አዎ፣ በጣም ትልቅ እንቅፋት ነው። ትልቅ እንቅፋት ነው። ወደፊትም አሁን በአሁኑ ጊዜ ብቻ ሳይሆን ወደፊትም ትልቅ እንቅፋት የሚፈጥረው እሱ ነው። እንዲህ አይነት አደረጃጀት አደገኛ ነው። በብዙ ሀገሮች እና በዓለም ታይቷል። በዩጎዝላቪያ ታይቷል። ዩጎዝላቪያን ምን ላይ እንዳደረሰ በሶቪየት ህብረት ታይቷል። በአንዳንድ ሶሻሊስት ሀገሮች በሚባሉት ሀገሮች ታይተዋል። እንደዚህ አይነት የሚበታትን ነገር አደረጃጀት ስለሆነ እኔ ወደፊትም ብዙ ችግር ገና የሀገር ይጠብቀዋል አምናለሁ።
ምንድን ነው እስቲ እሱ ላይ ትንሽ ሰፋ አድርገው ይንገሩኝና ስለ ኢትዮጵያ እንደ ሀገር እንድን ነው የሚያስቡት? ተስፋ የላትም? ተስፋ አላት ብለው የሚያምኑት ነገር አለ?
አሁን ባለው አደረጃጀት እኔ እና ሙሉ በሙሉ ተስፋነት ይሄ ለማለት በጣም አስቸግራለሁ። ትንሽ ያስቸግራል፣ በጣም ያስቸግራል። አሁን ባለው አደረጃጀት እያንዳንዱ ችግር እኮ በየቀኑ ይሰማናል እኮ ያለ ችግር ምን ያህል ትክክለኛ አደረጃጀት እንዳልሆነ ይሰማናል። እና አሁን ባለው ሁናቴ ወደፊት አገሪቱ ችግሯ ይወገዳል እና ጥሩ ደረጃ ላይ ትደርሳለች ብሎ ሙሉ በሙሉ መናገር አይቻልም። በጣም የሚያስቸግር ይመስለኝ። ይህንን አስተሳሰብ እና ይህንን አደረጃጀት ለማስተካከል ከተሞከረ ምናልባት ይቻል ይሆናል። ካልሆነ ግን በጣም በእኔ ግምት የሚያስቸግር ይመስለኝ።
ልምዶን ምክሮን ለማካፈል ላደረጉት ትብብሮ እጅግ በጣም አድርጌ አመሰግናለሁ። በአድማጮቻችን ስም ክቡር ጠቅላይ ሚኒስትር እግዜር ይስጥልኝ።
በጣም አመሰግናለሁ ሰለሞን፣ በጣም አመሰግናለሁ።
ከቀድሞ ጠቅላይ ሚኒስትር ሻምበል ፍቅረ ስላሴ ወግደረስ ጋር ያደረግነው ውይይት በፌስቡክ ገጻችንና በዌብሳይታችን ላይ ይቀጥላል። ተከተሉንና አዳምጡት። በሌሎች ዝግጅቶቻችንም ቀሪውን ክፍል ይዤ መለሳለሁ። ወደ ዩናይትድ ስቴትሷ ዴንቨር ኮሎራዶ ደወልኩኝ። እዚያ የቀድሞው ጠቅላይ ሚኒስትር ታምራት ላይኔ ይኖራሉ። አቶ ታምራት ላይኔ ለጊዜው እጅግ በጣም አድርጌ አመሰግናለሁኝ በአሜሪካ ድምፅ አድማጮች ስም። እንግዲህ ሰሞኑን ኢህአደግ እርስዎ ፈጣሪውም መሪውም የነበሩት ድርጅት አዲሱን ሊቀመንበሩን መርጧል። ሰሞኑን በነገው ዕለት እኚህ አዲስ ሊቀመንበር ቃለ መሐላ ፈጽመው ጠቅላይ ሚኒስትር ይሆናሉ። የእርስዎን በአንድ ወቅት ይዘውት የነበረውን ቦታ ነገ ይረከባሉ። አዲስ እና ወጣት ጠቅላይ ሚኒስትር መቼም አቶ ታምራት ስለ አንድ ኢትዮጵያዊ ሕይወት፣ ስለ አንድ ኢትዮጵያዊ ጉዞ እንደ ዜጋም እንደ ማንም ከእርሶ በላይ መናገር የሚችል ካለ ጥቂት ነው። ከብዙ አቅጣጫዎች ከብዙ ዘርፎች ለማለት ፈልጌ ነው፣ በኢትዮጵያዊነቱ ሳይሆን እንደ ዜጋ፣ እንደ መብቶች ተቆርቋሪ፣ እንደ ወጣት ታጋይ፣ እንደ ተዋጊ፣ እንደ ጠቅላይ ሚኒስትር፣ እንደ እስረኛ፣ እንደገናም እንደ ተራ ዜጋ፣ ደግሞም እንደ ስደተኛ ሆነው ሕይወቶን እያሳለፉ ያሉ ሰው ኖት አቶ ታምራት። ለመሆኑ ለኢትዮጵያ ጠቅላይ ሚኒስትር ማለት ምን ማለት ነው? እንዴት ነው እርስዎ የሚያሳዩን ይህንን የኢትዮጵያን ጠቅላይ ሚኒስትር ገጽታ?
አመሰግናለሁ ወንድሜ ሰለሞን፣ በቅድሚያ ይህንን ቃለ መጠይቅ ስላዘጋጀህና ስለጋበዝከኝ። ጠቅላይ ሚኒስትር የሚለው ትርጉም ድሮ በነበረኝ እዛ ቦታ ላይ ሆኜ በነበረኝ ሁኔታና አሁን ባለኝ ሁኔታ በተለያየ መንገድ ነው የምመለከተው። ምክንያቱም በራሴ በሕይወቴ በአስተሳሰቤም በርዕዮተ ዓለሜም በብዙ መንገድ አሁን መጀመሪያ ጠቅላይ ሚኒስትር ከነበርኩበት ጊዜ በጣም በጣም በተለየ ሁኔታ በፍጹም በማይገናኝ ሁኔታ የተለየ ስለሆነ ነው ሕይወቴ ራሱ አመለካከቴም የተለወጠ ስለሆነ ነው። ያን ጊዜ በትጥቅ ትግል አሸናፊዎች ሆነን ስልጣን በያዝንበት ጊዜ እኔም ጠቅላይ ሚኒስትር በነበርኩበት ጊዜ የነበረን አስተሳሰብ ማይንድ ሴት የአሸናፊዎች እና በማሸነፋችንም ደግሞ ትክክል ነው ብለን በወቅቱ ያመንበትን ርዕዮተ ዓለም ያመንበትን የፖለቲካ አስተሳሰብ በስራ ላይ አውለን ያችን ሀገር ባሰብነው መንገድ እንለውጣለን በሚል ነበር። እርግጥ ነው የእድሜያችንን ብዙውን ጊዜ በበኩሌ ሌሎችም ጓደኞቼ የነበሩት ለህዝብ ብለን ለህዝብ ነጻነት፣ ለህዝብ ፍትህ፣ ለሀገሪቱ እድገት ብለን በያዝነው አስተሳሰብና መስመር መሰረት እንመራለን ብለን ነበር የያዝነው። አንድ ይሄ አለ። ሁለተኛ በዛን ጊዜ እኔ ስልጣን በያዝኩበት ጊዜ በእድሜም ቢሆን በጣም ወጣት ነበርኩ። አሁን ከተመረጡት ከዶክተር አብይም የማንስ ነበርኩ።
በጣም ወጣቱ ጠቅላይ ሚኒስትር ይመስሉኛል እርስዎ። በሰላሳዎቹ መጀመሪያ ላይ ነበር እንደውም እድሜው አይደለም?
አዎ፣ እኔ ጠቅላይ ሚኒስትር ሲሆን 36 ወደ 37ኛው በመሀል ላይ ነው የነበርኩት እና በጣም ወጣት ነበርኩ። ወጣትነት ብቻ ሳይሆን ከትጥቅ ትግል በስተቀር የመንግስት ስራ ልምድም ምንም አልነበረኝም። ብዙዎቻችን ምናልባት በጣም ሁላችንም ማለት ይቻል ይሆናል አልነበረን። ይሄም አንድ ሌላ ጉዳይ ነው። ሶስተኛ በትምህርት ዝግጅታችንም ቢሆን አብዛኛዎቻችን ከኮሌጅ የወጣን ከመሆናችን በስተቀር አሁን እንዳሉት አይነት ሰዎች ዝግጅትም አልነበረ ነው። ገና ተማሪ ሆነን ወደ በረሃ ሄድን። የመታገል መንፈስ ነበረን፣ ኮሚትመንት ነበረን። ስለዚህ ስንመለስ ነው ስለ ትምህርት ማሰብ የጀመርነው። ሌላው ልዩነት እና እኔ በጣም መሰረታዊ ነው የምለው ልዩነት ምንድን ነው? የኮሚኒስት ርዕዮተ ዓለም ተከታዮች ስለነበርን አብዛኛዎቻችን፣ እኔም ራሴ ፈሪሃ እግዚአብሔር አልነበረንም። ማለት በእግዚአብሔር በፈጣሪ በሚባለው ማመን አልነበረንም። ያ እምነት ያልነበረን በራሳችን የምንተማመን እና ከፈራንም ራሳችንን ካልፈራንም ራሳችንን ብቻ ይዘን የመጣን እርግጥ የህዝብ ቋንቋ በቋንቋው የያዝን ነበርን። እነኚህ ልዩነቶች ነበሩ። እርግጥ ነው አንድ የማይካደው ነገር ምንድን ነው? ያን ጊዜም ለሀገር ለህዝብ የሚል አጠቃላይ የሆነ መልካም የሆነ ሞቲቭ ነው የነበረን። እኔ በበኩሌ ራሴን ስለ ሌሎቹ መናገር ባልችልም ራሴን ሳየው ለኢትዮጵያ ጥሩ ሁኔታ ማምጣት፣ ለድሃው ህዝብ ጥሩ ሁኔታ ማድረግ፣ ዴሞክራሲ፣ መብት፣ ፍትህ እንዲመጣ ማድረግ የሚል ሞቲቭ ማለት ያ ሀሳብ ነው የነበረኝ ከመጀመሪያም እስከ መጨረሻው። ነገር ግን የተከተልነው የፖለቲካ መስመር እና ርዕዮተ ዓለም ያንን ከመጀመሪያው ጀምሮ ይዘነው የነበረውን እና ስንለው የነበረውን አስተሳሰብ እኔም በበኩሌ ብትወስድ ስራ ላይ እንዳውል አላደረገኝም። ስለዚህ የርዕዮተ ዓለምና የፖለቲካ መስመር፣ የአምላክ የለሽነት ወይም እግዚአብሔርን አምላክን ያለማመን ፈጣሪን ያለማመን የመሳሰሉት መሰረታዊ የሆኑ ፋንዳሜንታል የሚባሉ ጉዳዮች ናቸው። ያ እነዛ አልነበሩንም፣ በተሳሳተ አቅጣጫም ሄደናል። እኔ ራሴን ባይ ለምሳሌ አሁን ባለው አስተሳሰቤ ሳየው ያን ጊዜ ያስኬዳል ብዬ የተከተልኩትን የፖለቲካ መስመር ስፔሲፊክ ለመሆን አብዮታዊ ዴሞክራሲ የሚባለውን መስመር፣ የአንድ ፓርቲ የበላይነት የሚባለውን ፖሊሲ፣ የፖለቲካ ፖሊሲ፣ በፓርቲው የሚመራ የኢኮኖሚ የበላይነት የሚል የኢኮኖሚ ፖሊሲ፣ በብሔረሰቦች ላይ የተደራጀ የፌዴራሊዝም አወቃቀር የመሳሰሉትን የተሳሳቱ መስመሮች ስለተከተልኩ ያንን አስበው የነበረውን ነገር ሊያሳካ አልቻልኩም። ያንን መከተሌን ደግሞ እና ስህተት የነበረ መሆኑን ገና እስር ቤትም ሳልገባ በፊት በተለይ ደግሞ እስር ቤት ሆኜ ጊዜ አግኝቼ ነገሮችን ማየት በጀመርኩበት ጊዜ ተገንዝቤ ወስደውን ትምህርት ከዛ ተምሬያለሁ። በነገራችን ላይ ገና እስር ቤት እያለሁም በእነዚህ በተሳሳትኳቸው ስህተቶች የኢትዮጵያ ሕዝብ ይቅር እንዲለኝ ይቅርታም ጠይቄያለሁ። እንግዲህ ይሄ ያኔ ነው። አሁን ባለው ሁኔታ የኢትዮጵያ ጠቅላይ ሚኒስትር መሆን ምን ማለት ነው የሚለውን ለማየት ስሞክር እንደው ራሴንም አሁን ባለው ሁኔታ ጫማ ውስጥ አስገብቼ ሳይ አንደኛ ፈሪሃ እግዚአብሔር ያስፈልጋል ብዬ አምናለሁ። ከሁሉም በፊት መሰረታዊ ነው ብዬ አምናለሁ። ሁለተኛ ኢህአዴግ አሁን የያዘው የፖለቲካ መስመር ርዕዮተ ዓለም፣ የኢኮኖሚ፣ የፖለቲካ፣ የሶሻል ፖሊሲዎች እና የውስጣዊ ድርጅታዊ አሰራር የማይከተል መሆን አለበት ብዬ አምናለሁ። ወይም ደግሞ እነኚህን ለመለወጥ የሚሰራ የሚተጋ መሆን አለበት ብዬ አምናለሁ። ሶስተኛ ከህዝቡ ጋር በጣም ቅርብ የሆነ ህዝቡን የሚሰማ የህዝቡን ጥያቄዎች የሚወስድና ለመመለስም ትጋት የሚያደርግ መሆን አለበት ብዬ አምናለሁ። አራተኛ እኔ ራሴ ጠቅላይ ሚኒስትር ሆኜ ከነበረኝ በተለየ ከሌሎች ኃይሎች ጋራ የሚሰራ መሆን አለበት ብዬ አምናለሁ። ሌሎች ኃይሎች ስል ማንኛውም አይነት ተቃዋሚ በሚል የሚጠሩ ይሁኑ፣ ተባባሪ በሚል የሚጠሩ ይሁኑ፣ ከየትኛውም የፖለቲካ ኃይሎች ከየትኛውም የሲቪክ ኃይሎች ጋራ ኢትዮጵያውያን ከሆኑ ኃይሎች ጋር ሁሉ በመተባበር እና በመከባበር የሚሰራ መሆን አለበት። ኦል ኢንክሉሲቭ ሁሉንም ያካተተ ወይም አሳታፊ የሆነ መስመር የሚከተል መሆን አለበት ብዬ አምናለሁ። በኢህአዴግ የፖለቲካ መስመርና ርዕዮት ምትክ መከተል አለበት በኢትዮጵያ ሁኔታ ብዬ የማምነው የነጻነትን መንገድ መሆን አለበት ነው የምለው። የነጻነት መንገድ ስል የፖለቲካ ነጻነት፣ የኢኮኖሚ ነጻነት፣ ሲቪክ ነጻነት፣ የህይወት ነጻነት እና የፍትህ ነጻነት፣ እነኚህ ናቸው መሰረታዊ ጉዳዮች አሁን ኢትዮጵያ ውስጥ የሌሉት ኢህአዴግም ያልተከተላቸው እኔም ራሴ በነበርኩበት ጊዜ እነኚህን ነገሮች ያልተከተልኳቸው እኔንም ይጨምራል በነበርኩባቸው 5 ዓመታት እኔንም እየጨመርኩ ነው የምናገር ያለሁት። እነኚህ ይመስሉኛል የጠቅላይ ሚኒስትር አሁን ባለው ሁኔታ መሆን ያለው።
አቶ ታምራት ትልልቅ አንኳር ነገሮችን ነው ያነሱት። እንግዲህ አሁን የዘረዘሯቸው ቁም ነገሮች ሁሉ እርስዎ በአንድ ወቅት ደንግገዋቸው የነበሩ፣ እርስዎ በአስፈጻሚ ስልጣኖ ችግርም ከሆነ እርስዎ ደቅነዋቸው የነበሩ ችግሮችን ነው አሁን አንስተው የወቀሷቸው። ወይም ደግሞ አዲሱ ጠቅላይ ሚኒስትር ቢያደርግ ይሻለዋል ብለው የህይወት ልምድ ምክሮን እየለገሱ ያሉት። አንዳንድ ጊዜ የሚነሱ ጥያቄዎች አሉ። በአምባገነኖች ጭንቅላት ውስጥ ለመሆኑ ምን ይሆን ያለው? ምንድን ነው በጋራ የሚያመሳስላቸው የሚል ጥያቄ። እንግዲህ እርስዎ እዛ ቢሮ ውስጥ በነበሩ ጊዜ እና ይቅርታ ጠይቄባቸዋለሁኝ ያሏቸውን ነገሮች ያከናውኑ በነበረ ጊዜ አምባገነን ነበሩ። ለመሆኑ ምንድን ነው በአንድ አምባገነን ጭንቅላት ውስጥ ያለው? አቶ ታምራት
እንግዲህ ከአምባገነን አምባገነን ይለያያል። ልዩነት እንዳላቸው መታወቅ አለበት። ለምሳሌ ሂትለርም አምባገነን ነው፣ ሌሎችም ሰዎች እንዲሁ፣ ኢህአዴግም እንደዚሁ እንደ ፓርቲም አምባገነን ነው። በአምባገነን አእምሮ ውስጥ ጥሩ ጥያቄ ነው ያነሳኸው። በነገራችን ላይ ሰለሞን፣ በአምባገነን አእምሮ ውስጥ ያለው የመጀመሪያው ነገር እኔ ብቁ ነኝ የሚል ነው የሚመስለኝ። ከራሴም ልምድ ስነሳ እኔ ብቁ ነኝ፣ መልሶችን ሁሉ ለመመለስ እችላለሁ፣ ለማየት እችላለሁ የሚል ነው። ስለዚህም ይሄ ኃይል ይሄ አስተሳሰብ ሌሎችን ለመጋበዝ አይፈልግም። ያስመስል ይሆናል እንጂ ከሌሎች ጋራ በእኩልነት በነጻነት እና በመከባበር የመስራት ፍላጎት የለውም። በእኛ ሁኔታ በእኔ ሁኔታ ደግሞ ስነሳ እኔ የተከተልኩት ርዕዮተ ዓለም ራሱ ማርክሲስት ሌኒኒስት ርዕዮተ ዓለም ነው። ይሄ ርዕዮተ ዓለም ራሱ ደግሞ የሚሰጠው አስተሳሰብ አለ። የማርክሲስት ሌኒኒስት ርዕዮተ ዓለም እና ኢህአዴግ አሁንም ድረስ አብዮታዊ ዴሞክራሲ እያለ የሚከተለው በነገራችን ላይ እንደዚህ ላይ ማሳሰብ የምፈልገው አንዳንድ ጊዜ የምሰማው አለ ከአድማጮች አብዮታዊ ዴሞክራሲ የሚባለው ምንም ያልነበረና ምን እንደሆነ የማይታወቅ የሚባል ሀሳብ የሚሰጡ ሰዎች አሉ። አብዮታዊ ዴሞክራሲ በነገራችን ላይ የማርክሲስት ሌኒኒስት አስተሳሰብ ያመጣው የአገዛዝ አይነት ነው። መጀመሪያ ይሄንን የአገዛዝ አይነት የፈጠረውም ከነቃሉም ጭምር ያመጣው ሬቮሉሽነሪ ዴሞክራሲ ብሎ ያመጣው የሩሲያው ኮሚኒስት አብዮት መሪ የነበረው የታወቀው ሌኒን ነው። እኛም የወረስነው ከሱ ነው፣ በቀጥታ ነው የወረስነው። ይሄ የማርክሲስት ሌኒኒስት አመለካከት ደግሞ ትልቁ ችግሩ ነገሮችን ወይ ጠላት ወይ ወዳጅ ብሎ የመፈረጅ ላይ የተመሰረተ ርዕዮተ ዓለም መሆኑ አንድ ሰው ወይም አንድ ኃይል አንድ ፓርቲ ወይም አንድ ድርጅት እንበል ስልጣን ላይ ከነበረው ማርክሲስት ሌኒስት ኃይል ጋር አብሮ ከሆነና እሱን ከደገፈ ወዳጅ ነው። እሱን በማንኛውም መንገድ ካልደገፈ ደግሞ ጠላት ነው። ይሄ የፍልስፍናው የማርክሲስት ሌኒስት ፍልስፍና እምብርት ነው። ዘ ቲዮሪ ኦፍ ክላስ ስትራግል ይባላል። ይሄ እምብርት የሆነው አስተሳሰብ
የመደብ ትግል ንድፈ ሀሳብ
እንደማለት ነው። ይሄ የመደብ ትግል ንድፈ ሀሳብ ደግሞ በጠላትነትና በወዳጅነት ላይ የተመሰረተ ነው። በቃ ሌላ መሀል መንገድ የለውም። ይሄ ብቻ ሳይሆን ደግሞ በጠላትነት የተፈረጀውን ኃይል በተቻለ መጠን ኢንካፓሲቴት ማድረግ ነው፣ እንዳይሰራ እንዳይንቀሳቀስ
ማጥፋት ማለት ነው። በሌላ በቀጥታ
በሌላ አገላለጽ አሁ እንግዲህ እስከዛም ድረስ ሊሄድ ይችላል እና በዚህ የተቀረጸ አስተሳሰብ ነው። በዚህ አስተሳሰብ ውስጥ ነው ያ የእኔ ጄኔሬሽን የእኔ ትውልድ እና ከእኔም ትንሽ ቀደም ብሎ የነበሩት የእነ የሀፓ ጄኔሬሽን ከዛም በኋላ እኛ መጣን የኢህአዴግ ጄኔሬሽን በዚህ አይነት አስተሳሰብ ውስጥ ነው ያደገው የኖረው እና ይሄ አስተሳሰብ ራሱ የሚመራው ወደ አምባገነንነት ነው እና ይሄ ይመስለኛል ዋናው መሰረቱ እንደው ባጭሩ ለማንሳት።
ከአቶ ታምራት ጋር በጥቂት ነጥቦች ላይ ለመነጋገር ነበር ተስማምተን ጨዋታ የጀመርነው። ከአንድ ሰዓት ለዘለቀ ጊዜ ተነጋግረናል። በፌስቡክና በዌብሳይታችን ይከተሉን፣ ሙሉ ቃለ ምልልሳችንን ያገኛሉ። በሌሎች ዝግጅቶችም እያያዝኳቸው እመለሳለሁ። ለዛሬ ግን ሁለቱንም የቀድሞ ጠቅላይ ሚኒስትሮች አመሰግናለሁ። ተሰናባቹን ጠቅላይ ሚኒስትር ደግሞም አዲስ ገቢውን ጠቅላይ ሚኒስትር ለማግኘት ጥረት ጀምሬያለሁ። በቅርቡ ይዣቸው ወደ እናንተ እንደምመለስ ተስፋ አድርጋለሁ።
ሰለሞን፣ ውይይቱ ጥሩ ነበር። እንዳልከው ቀጥላለን። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል።
በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ።
እያስተናገድናችሁ ያለነው
ሰሎሞን አባትና
ጽዮን ግርማንን። ወደ ተከታዩ ዝግጅታችን እንሸጋገር።
ገዢው ኢህአደግ መጋቢት 18 2010 ዓ ም ሊቀመንበሩ አድርጎ የመረጣቸው ዶክተር አብይ አህመድ ነገ ሰኞ የጠቅላይ ሚኒስትርነት ሥልጣናቸውን በይፋ ይረከባሉ ተብሎ ይጠበቃል። ዶክተር አብይ የሚረከቧትን ኢትዮጵያን ከቀውስ ውስጥ ሊያወጧት ይችላሉ? ጽዮን ግርማ ለውይይት ለጋበዘቻቸው ሦስት ምሁራን ያነሳችው ጥያቄ ነው። እንግዶቿን አስተዋውቃ ወደ ውይይቱ ትዘልቃለች።
በኒውዮርክ አዮና ኮሌጅ በማህበረሰብ ጥናት ረዳት ፕሮፌሰር ዶክተር ደረሰ ጌታቸው፣ ዶክተር ብርሃነ መስቀል አበበ ሰኝ ዋሽንግተን ዲሲ ይገኛሉ። አቶ ሙልጌታ አረጋዊ ደግሞ በአዲስ አበባ ዩኒቨርሲቲ የህግ መምህር ናቸው። የመጀመሪያ ጥያቄ አድርጌ የምጀምረው የዶክተር አብይ አስተዳደር ሀገሪቷን ከቀውሶች ሊያወጣ የሚችል አዲስ ነገር ያመጣል ብላችሁ ትጠብቃላችሁ ወይ? ከዶክተር ደረሰ ጌታቸው ልጀምር።
አዲስ ነገር ሊያመጣ ይችላል። ሊያመጣ የሚችለው ግን የሚሟሉ ሁኔታዎች፣ ቅድመ ሁኔታዎች ካሉ ነው። ይህ ምንድን ነው? የጠቅላይ ሚኒስትር አብይ አህመድ መንግስት ሊያደርግ የሚችላቸውን እና የሚፈልጋቸውን የፖለቲካ እርምጃዎች ካስቀመጠ ነው። ለምሳሌ የአስቸኳይ ጊዜ አዋጁን በአስቸኳይ ለማንሳት፣ ከተቃዋሚ ፓርቲ መሪዎች ጋራ ሰፊ የሆነ ሀገራዊ ምክክር ለማድረግ፣ ኢትዮጵያን ከአምባገነናዊነት ስርዓት ወደ ዴሞክራሲ ሽግግር እንድታደርግ ሀገሪቱ ሰፊ የሆነ ኦል ኢንክሉሲቭ የሆነ እና ብሮድ ቤዝ የሆነ የፖለቲካ ውይይት ከተቃዋሚ መሪዎች ጋር ለማድረግ ፈቃደኛ ከሆኑ፣ በሶስተኛ ደረጃ ደግሞ የህሊና እስረኞችን እና የሰብአዊ መብት ተሟጋቾችን፣ ጋዜጠኞችን፣ በጠቅላላ የፖለቲካ እስረኞችን ለመፍታት ከዚህ በፊት የጀመሩት እርምጃ አጠናክረው የሚቀጥሉ ከሆነ በነገራችን ላይ በዚህ ሳምንት እናቶ አንዱዓለም አራጌ እና እስክንድር ነጋ ተፈተው እንደገና ተመልሰው ታስረዋል። እነዚህን ሰዎች መልቀቅ ከፈለጉና ለኢትዮጵያ ሕዝብ ኢትዮጵያ እውነተኛ ነ ሁሉን እንደሚያሳትፍ ዴሞክራሲያዊ ሽግግር ለማድረግ አመራር ለመፍጠር የፖለቲካ ፈቃደኝነቱና ቁርጠኝነት ካላቸው ይሆናል። ባል ይሄንን ማያሳዩ ከሆነ ግን እና የአስቸኳይ ጊዜ አዋጁም እየቀጠለ ህዝቡም እየታሰረ የህዝቡም የተቃውሞ ድምፅ እየታፈነ የሚሄድ ከሆነ ያው ከአንድ ወላይታ ከሆነ ጠቅላይ ሚኒስትር ወደ ኦሮሞ ጠቅላይ ሚኒስትር ተሸጋግረናል። አምባገነንነትና የመፍታፈና ግን ይቀጥላሉ ማለት ነው።
አቶ ሙልጌታ አረጋዊ አዲስ ነገር ያመጣሉ ብለው ይጠብቃሉ ወይ?
አጭር መልሴ አልጠብቅም። ምክንያቱም ዶክተር አብይ ኢህአዴግ ናቸው። ዶክተር አብይ አንድ ግለሰብ ናቸው። አሁን በዚህ ባለንበት ወቅት በሁለት ሺ አስር ማለት ነው እና ከሁለት ሺ አስር ወደፊት ስንሄድ በኢህአዴግ ድርጅት ውስጥ አንድ ሰው አንድ መሪ ማለት ነው ጠቅላይ ሚኒስትር ብቻውን ስለፈለገ ብቻ አሁን ዶክተር ደረሰ ያለው አይነት ለውጥ ቢፈልግ እንኳን ማምጣት ይችላል ብዬ አላስብም። ለውጥ ሊመጣ ይችላል ብለን ማሰብ እንችለው ኢህአዴጎች እንደ ድርጅት ኢህአዴግ እንደ ኢህአዴግ ለውጥ ያስፈልጋል ብሎ ካመነና የለውጥ ፓኬጅ አዲስ ካሁን በኋላ በዚህ መንገድ ነው የሚሄደው ልክ ዶክተር ደረሰ ያለውን እነዚህን ነገሮች ለማድረግ ኢህአዴግ ከፈቀደ የለውጡ ፓኬጅ መሪ ሆነው የኢህአዴግ ፍላጎትን ለማስፈጸም አቅሙ የሚኖራቸው ይመስለኛል ዶክተር አብይ። ኢህአዴግ ግን እንደ ኢህአዴግ የመቀየር ፍላጎት ከሌለው ዶክተር አብይ ቢፈልጉም ኢህአዴግን መቀየር የሚችል አቅም አላቸው ብዬ ነው።
እሺ፣ ወደ ዶክተር ብርሃነ መስቀል አበበ ሰኝ ልሂድ።
ዶክተር አብይ መመረጣቸው የእሳቸው አስተዳደር በኢትዮጵያ ለውጥ ሊያመጣ ይችላል ብዬ ነው ማስበው። መነሻ ሀሳቦቼም አንደኛ ራሳቸውም ስታተስ ኮ ካንዲዴት አልነበሩም በኢህአዴግ ውስጥ የተራማጅ ወይም ፕሮግሬሲቭ ግሩፑ አባል ናቸው። በዚያ ፕሮግሬሲቭ ግሩፕ በኦሮሚያ ሲሰሩ የነበሩትን አንዳንድ ለውጦች ማየት ይችላል። እሳቸው ሲመሩ የነበረውም ድርጅት ኦህዴድ አንደኛ ለኢትዮጵያ ዲሞክራሲ ያስፈልጋል ብለው በድርጅት ደረጃ አቋም የወሰደበት፣ ሁለተኛ ሁሉንም አቀፍ ውይይት በኢትዮጵያ ማድረግ አለብን ብለው ያስቀመጡበት እና ሶስተኛ የህዝብ ለህዝብ ትስስር ያስፈልጋል ብለው ያስቀመጡበት ሁኔታ ስላለና እነኛ አጀንዳዎች የኢህአዴግ አጀንዳ ሆነው እሳቸውም የጠቅላይ ሚኒስትር የእሳቸውና የእሳቸው አስተዳደር የራሳቸውን ካቢኔ ይሰይማሉ በሚል ግንዛቤ ነው የምንነጋገረው። ያንን አድርገው ይህንን አጀንዳ የኢህአዴግ አጀንዳ አድርገው ፕሮግሬሲቭ ፎርሱንም ኦሮሚያም ያለውን አማራ ክልልም ያለውን የደቡብ ክልል ያለውንም የምርጫውም ድምፅ አጸጣት ያንን ያመለክታል። እነኚህን ይዘው ከመጡና ከሰሩ አንደኛ በዚህ ምክንያት ለውጥ ሊያደርጉ ይችላሉ፣ ሁለተኛ ዶክተር አብይ የስታተስ ኮ ብቻ ሳይሆን ሽግግራቸው የትውልድም ሽግግር ነው። ለመጀመሪያ ጊዜ ከ1960ዎቹ እና 70ዎቹ የፖለቲካ አመራር ኢትዮጵያ ለመጀመሪያ ጊዜ ወደ ወጣቱ ትውልድ የስልጣን ሽግግር የተደረገበትና የወጣቱን ትውልድ የልብ ትርታ የሚያቁ ናቸው። በሶስተኛ ደረጃ የህዝብ ፊት ወደ ስልጣን እንዳመጣቸው በጥንቃቄ የሚገነዘቡ ስለሆነ የህዝብን ጥያቄዎች በትክክል ስለሚረዱ የህዝብም ድጋፍ በመላ ኢትዮጵያ አሁን በመመረጣቸው ከጀርባቸው እንዳለ የሚረዱ መሪ ናቸው ብዬ ነው የምወስደው። በእነኚህ ሶስት ምክንያቶች ለውጥ ሊያመጡ ይችላሉ ብዬ ነው የማስበው።
ዶክተር ደረሰ፣ አቶ ሙልጌታ አረጋዊ፣ አጠቃላይ ኢህአዴግን መለወጥ ካልቻሉ የሚያመጡት ለውጥ የለም አንድ ግለሰብ ብቻቸውን ብለዋል። እርስዎ ደግሞ አስቸኳይ ጊዜ አዋጁን ማንሳት ከቻሉ፣ እስረኞችን እንዲፈታ ትዕዛዝ መስጠት ከቻሉ ለውጥ ይመጣሉ ብለዋል። ችግሮቹ በኢትዮጵያ ውስጥ ይነሱ የነበሩት እናንተን በተለያየ ጊዜ ስንጋብዛችሁ የሚለውን መግቢያ ያስቀመጥኩት ለዛ ነው። ችግሮቹ እነሱ ብቻ አይደሉም፣ በአጠቃላይ በርካታ ችግሮች አሉ። ለምሳሌ በድንበር አካባቢዎች ግጭቶች አሉ፣ የሰዎች መፈናቀል አለ፣ በሀገሪቱ ውስጥ የኢኮኖሚ ሁኔታ ይነሳል። በጣም በርካታ ናቸው ችግሮቹ እና እነዚህን ነገሮች አንድ ግለሰብ መቀየር ይችላሉ ወይ? አንድ እሳቸው ይችላሉ ወይ? ሁለተኛ፣ አሁን ደግሞ ዶክተር ብርሃነ መስቀል ያነሱት አለ፣ አዲስ የራሳቸውን ካቢኔ ማምጣት ከቻሉ፣ በዚህ ላይ ደግሞ የተራማጅ ኃይሉ አካል ናቸው እና ለውጥ ሊያመጡ ይችላሉ እያሉ ነው። እስቲ በእነዚህ ጉዳዮች ላይ መልስ ይስጡን።
የመጀመሪያው ጥያቄ በጣም ወሳኝ ነው። ሲሆን አንድ ግለሰብ ምን ያህል ለውጥ ማምጣት ይችላል ለተባለው ነገር እኔ መቼስ ያ ግለሰብ የኢህአዴግም ሊቀመንበር ሲሆን የኢትዮጵያም ጠቅላይ ሚኒስትር ሲሆን አንደኛ በኢህአዴግ ውስጥ እሳቸው ጠቅላይ ሚኒስትር እንዲሆኑ ደግፎ ሰፖርት ሰጥቶ ከጀርባቸው የቆመ የኢህአዴግ ኃይል አለ። ሁሉም የኢህአዴግ ኃይል አብሯቸው ላይሆን ይችላል፣ ግን ሲግኒፊካንት የሚባለው ከጀርባቸው አለ። ሁለተኛ ዶክተር ብርሃነ መስቀል እንዳሉት እኒህ ሰውዬ እንዲመረጡ እና የኢህአዴግም ፊት እንዲሆኑ የኢትዮጵያ አዲስ ጠቅላይ ሚኒስትር እንዲሆኑ ግፊቱን ያመጣው የኦሮሞ ወጣቶች ትግልና ንቅናቄ፣ የአማራ ወጣቶች ትግልና ንቅናቄ፣ የሰፊ የኢትዮጵያ ሕዝብ የተቃውሞ ንቅናቄ ነው። ኢህአዴግ ተገዶ ነው የመሪ ሽግሽግና ለውጥ እያመጣ ያለው፣ በምርጫ አይደለም እያመጣ ያለው። አሁንም የሚሰው የኢትዮጵያ ሕዝብ የሚያቀርባቸውን ጥያቄዎች ተመልክተው ለውጥ እንደሚያስፈልግ ተረድተው ከህዝቡ ጥያቄና ከህዝቡ ፍላጎት ጋር ራሳቸውን አስተካክለው ለመሄድ ፈቃደኝነቱን ካሳዩ ቢሮ በሚሰጣቸው ስልጣንና አቋም ለውጦች ሊያመጡ ይችላል። በሌላ በኩል ግን ለውጥ ለማምጣት እና ለውጥ ለማድረግ ከኢህአዴግ ውስጥ ተቃርኖና ተጽዕኖ የሚገፋ የሚመጣባቸው ከሆነ ለውጥ በሚያይፈልጉ ኃይሎች ተቃውሞ ወይም ሬዚስተንስ ወደኋላ የሚጎተቱ ከሆነ ጠቅላይ ሚኒስትር አብይ ትልቅ እድል አላቸው። ምንድን ነው? ለህዝቡ አደባባይ ወጥተው ኢትዮጵያ የሚያስፈልጋት ዴሞክራሲያዊ ሽግግር እንዲደረግ እንደነዚህ አይነት የፖለቲካ የለውጥ እርምጃዎች እንዲደረጉ ሀሳብ አቅርቤ ነበር፣ በኢህአዴግ ውስጥ ይህን አድርጌ ነበር፣ በሚኒስትሮች ምክር ቤት እንዲህ እንዲተላለፍ አድርጌ ነበረ፣ ነገር ግን በእነዚህ ጉዳዮች ምክንያት እና በእነዚህ ሀይሎች ምክንያት ይሄ ለውጥ ሊደረግ አልቻለም ብለው ተከብረው በሰላም እሳቸውም ሆነ እሳቸውን ከመረጠው ተራማጅ ከሆነው የኢህአዴግ ክንፍና ኃይል ጋር መተባበርና እጃቸውን መስጠት የማይፈልጉት ኃይላት ግን አደባባይ ይዛል። ስለዚህ ኢህአዴግ ራሱ ማዳን ከፈለገ በተለይ በኢህአዴግ ውስጥ ደግሞ ትልቅ ጉልበት ያለው እና ዋና የሆነው አስኳል የሆነው ህዝባዊ ወያነ ሓርነት ትግራይ ራሱን መለወጥ በተለይ ዲሞክራሲያዊ ሽግግር ኢትዮጵያ ማድረግ እንዳለባት ማመን ካልቻለ እና አሁን እንደሚያደርገው በአስቸኳይ ጊዜ አዋጁን በሚመራው እና በዚህ በኮማንድ ፖስት በሚባለው ውትድርናውን ዲፕሎማሲውን እና ደህንነቱን አስተባብሮ በሚሄደው አንኳር ኃይል የእሳቸውን የለውጥ አጀንዳ ማኮላሸት ካማረው ይችላል፣ በአጭር ጊዜ ይችላል። በረጅም ጊዜ ግን በህዝብ ፊት ራሱን አራቅቶ የሚያቆም ይመስለዋል።
እሺ፣ ለአቶ ሙልጌታ እርስዎ ያነሱት ተቃራኒ ሀሳብ ነው፣ ለውጥ ማምጣት አይችሉም የሚል ነው። አሁን ደግሞ ዶክተር ደረሰም ዶክተር ብርሃነ መስቀልም ለውጥ ማምጣት ይችላሉ እያሉ ነው።
አሁን እንግዲህ ዶክተር አብይ እንዲመረጡ ከሁለት ሳምንት ጊዜ በላይ ጭቅጭቅ ተካሂደዋል በኢህአዴግ በምክር ቤት ውስጥ። በቀላሉ ተቀባይነት አግኝተው የተመረጡ አይመስለኝ። የፖለቲካ ካልኩሌሽኖች ተደርገው ልክ እንደተባለው ኦፍኮርስ ዞሮ ዞሮ ግፊት ስለተደረገ የእሳቸውን የደገፈ ግፊት አሸንፎ ነው። በእርግጥ ግን ሁኔታዋን ማየት ያለብን ይመስለኛል። መጀመሪያ ኢህአዴግ እንደ ድሮ አንድ ድርጅት አይደለም። አሁን አራት እነዚህ አራት ድርጅቶች ተስማምቶ አንድ ላይ ተነጋግረው አንድ ውሳኔ ላይ ለመድረስ ዘመናት የሚጠይቅባቸው ጊዜ ውስጥ እንደገቡ እያየን ነው። እና ፓራሊሲስ አለ ብዬ አስባለሁ። እኔ ኢህአዴግ እንደ መንግስት አገር በትክክል ማስተዳደር እየቻለ አይደለም በአሁኑ ሰዓት። ለምን? እርስ በርሱ ባለው ያለመግባባትና የሀሳብና የጥቅም የስልጣን ግፊያና ልዩነት እና ይሄ ነገር ዶክተር አብይ ስለመጡ ብቻ በአጭር ጊዜ ማለት ነው ይቀየራል ብዬ እኔ አልጠብቅም። በጣም ከባድ ስራ ነው የሚጠይቃቸው በግልጽ። ሌላው ኢህአዴግ በአንድ በኩል የተቀረው ተቃዋሚ ነኝ የሚል ደግሞ ሲያየ ኢትዮጵያ ውስጥ ያሉ ውጭም ያሉ የተለያዩ ተቃዋሚ ድርጅቶች ሲያየ የራሳቸው አጀንዳ ያላቸው ኃይሎች ደግሞ አሉ። ስለዚህ በኢህአዴግና በተቃዋሚው መካከል ያለው ግንኙነት ደግሞ ላለፉት 27 ዓመታት የቆየ ግንኙነት ነው። ይህም ራሱ በጣም ከባድ። ኢህአዴግ ከእኔ ውጪ ኢትዮጵያ ሌላ ድርጅት ሊያስተዳድራት አይችልም፣ እኔ ከወረድኩ አርማጌዶን ይፈጠራል የሚል አመለካከት ያለው ድርጅት ነው። ተቃዋሚዎችን በበኩላቸው ኢህአዴግን አይንህ ላፈር የሚሉ በአጠቃላይ ሲታይ ማለት ነው። እና ካለን የፖለቲካ ትራዲሽንና ካለን የፖለቲካ ሪያሊቲ ስንነሳ እነዚህ ሁለት ግጭቶች፣ አንድ በኢህአዴግ አባል ድርጅቶች መካከል ያለው ችግር፣ ሁለተኛ ደግሞ በኢህአዴግና በተቃዋሚዎች መካከል ያለው ችግር እንዳለ ሆኖ በሶስተኛ ደረጃ ደግሞ የኢትዮጵያ ህዝብም በብሔር ብሔረሰብ ተከፋፍለዋል። አሁን ፖለቲካው በክፍፍል ላይ የተመሰረተ ፖለቲካ ነው። ለምሳሌ ዶክተር አብይ በመመረጣቸው ብዙ ሰው ተደስተዋል። ግን ደስታው ከክልል ብሔረተኝነት ጋር የተያያዘ ነው። የተለያዩ የክልል ብሔረተኞች የራሳቸው ካልኩሌሽን በመስራት ነው የሚደሰቱትም የሚከፉት። ኢትዮጵያ አሁን በጣም በተወሳሰበ ችግር ውስጥ ነው ያለችው። ሌላው አራተኛው ዶክተር አብይ ስለፈለጉ ለምሳሌ የአስቸኳይ ጊዜ አዋጅ መቀየር አይችሉም። እንደዛ የማድረግ ስልጣን የላቸው። አስቸኳይ ጊዜ አዋጅ መሻር የሚችል ፓርላማ ነው። ፓርላማው ደግሞ እንደምናውቀው ከራሱ ድርጅቶች የተውጣጡ የፓርላማ አባላት ያሉበት ነው። ሁለት ሶስተኛው ድምፅ ማግኘት ካልቻሉ ስቴት ኦፍ ኢመርጀንሲውን መቀየር አይችሉም። እርግጥ የራሳቸው ካቢኔ ማዋቀር ይችላሉ። ካቢኔም ሲፈጠር ተስማምቶ ነው የሚፈጥረው። ምክንያቱም ኢህአዴግ ውስጥ በፓርቲና በመንግስት ግልጽ የሆነ ግንኙነት ስለሌለ ፓርቲ ያላጸደቀው የመንግስት ባለስልጣን አይሆንም ወይም ሚኒስትር አይሆንም። ስለዚህ አሁንም ዶክተር አብይ የድርጅታቸው የተሟላ ድጋፍ ማግኘት ካልቻሉ የለውጥ ፓኬጅ ማምጣትም አድቫንስ ማድረግም ይችላሉ ብዬ አልጠብቅም።
ዶክተር ብርሃነ መስቀል አሁን የጠቀሱት በደንብ አጠንክረው አበክረው ዶክተር አብይ አህመድ ለውጥ ማምጣት ይችላሉ የሚል ነው። እስከ ቅርብ ጊዜ ድረስ በተለይ በኢህአዴግ ፓርቲ ላይ ትችት የሚሰነዝሩ የመብት አራማጆች፣ የፖለቲካ ጉዳይን የሚከታተሉ ተንታኞች የሽግግር መንግስት እንዲቋቋም ከመጠየቅ ባለፈ በኢህአዴግ ውስጥ መሻሻል ሊመጣ አይችልም የሚል ጠንካራ ሀሳብ ሲሰነዘር ነበርና እንዴት በአንድ ጊዜ በቀናት ውስጥ ዶክተር አብይ ለውጥ ማምጣት ይችላሉ ወደሚል መደምደሚያ ላይ ሊደርሱ ቻሉ?
እኔ ኢህአዴግ ውስጥ ተራማጅ ኃይሎች ለውጥ አያመጡም የሚለው ወገን ውስጥ አይደለሁም። እንደዛ አይነት አቋምም አልያዝኩም። ኢትዮጵያ ሶስት ምርጫዎች በዚህ ሰዓት በፊቷ ተደቅኗል። አንደኛው እርስ በርስ ጦርነት የመንግስት ስልጣን ሽግግር የማድረግ ምርጫ ነው። ያ ለኢትዮጵያ ህዝብ አይጠቅምም የሚል ግምት አለኝ። ሁለተኛው በአብዮት ልክ እንደ 1966 አብዮት የመንግስት ግልበጣ ተደርጎ በህዝባዊ አመት ግልበጣ ተደርጎ የመንግስት ለውጥ የማድረግ ስራ ሁለተኛው ምርጫ ነው። እሱም ከ1966ቱ አብዮትም እንዳየነው ሊጠቅም አይችልም። በእርስ በርስ ጦርነት ውሃትን ያገኘነው አብዮት ደርግን ያገኘነው አሁን ሶስተኛው እየሞከርን ያለነው እና እኔ ባለፉት 4 ዓመታት ስደግፍ የነበረው አቋም ልክ አፓርታይድ ሳውዝ አፍሪካ ኔልሰን ማንዴላ ደቡብ አፍሪካን ወደ ዲሞክራሲያዊ ስርዓት እንዳሸጋገሩ ኢትዮጵያ ውስጥ ስር ነቀል የሆነ ከውስጥ የሆነ ለውጥ በአብዮት ወይም በጦርነት ያልሆነ ነገር ግን ስር ነቀል የሆነ የስልጣን ሽግግር ያ ማለት ነው። አሁን ስልጣን ላይ ያለው መዋቅር ለአዲስ መዋቅር ውስጡ ባለው ልክ ደቡብ አፍሪካ አፓርታይድ ስርዓት ውስጥ ዴክለር መንግስት አሁን የያዝነው የአፓርታይድ ስርዓት አያስቀጥለንም፣ ወደፊት መሄድ አንችልም፣ ጥቁሩን ህዝብ አግለን ጥቂቶችን ተጠቃሚ፣ የፖለቲካ ተጠቃሚ፣ የኢኮኖሚ ተጠቃሚ፣ የሰላም ተጠቃሚ አድርገን መቀጠል አንችልም ብሎ ድምዳሜ ላይ እንደደረሰ ህወሓት ውስጥም ኢህአዴግ ውስጥ ያሉ ኃይሎች አምነው ህዝብም ደግሞ በሚያረገው ተከታታይ አሁንም ዶክተር አብይ ስለተመረጠ ህዝብ ቤቱ መግባት የለበትም። ምክንያቱም ዶክተር አብይን ወደ ስልጣን ያመጣው ህዝቡ እንደሆነ ሁሉ ወደ ስልጣንም ላይ የሚያቆየውና ያሰራውም ህዝቡን ትግሉን በተከታታይ መልኩ ሲቀጥል ብቻ ነው። ኢህአዴግ ራሱን ትራንስፎርም አድርጎ በኢትዮጵያ ህዝባዊ መንግስት በኢትዮጵያ የሚቋቋምበትን የለውጥ ኃይል ህዝቡ በሰላማዊ መንገድ ማምጣት የሚችልበትን አማራጭ ይሄኛው ከውስጥ እየመጣ ያለ።
አቶ ሙልጌታ እንግዲህ በዚህ ለውጥ የማይመጣ ከሆነ በምንድን ነው ለውጥ መምጣት የሚችለው ይላሉ?
ዶክተር ብርሃነ መስቀል ያሉት እውነት ከሆነ ኢህአዴግ ውስጥ ተራማጅ ኃይሎች ተፈጥረው ከሆነ እና እነዚህ ተራማጅ ኃይሎች የራሳቸውን ተራማጅ አጀንዳ ማራመድ ከቻሉ ለውጥ ይመጣል። ኮርስ ለውጥ ይመጣል። የእኔ ክርክር ግን ኢህአዴግ እዚህ ደረጃ ላይ ያደረሰ አይመስለኝም። እነዚህ የለውጥ ተራማጆች ሊኖሩ ይችላሉ፣ በስም የጠቀሷቸው ማለት ነው። እነዚህ ሰዎች በአመራር ደረጃም ተቀምጠው ሊሆኑ ይችላሉ። ኢህአዴግ ግን ከአመራር በላይ ነው። ኢህአዴግ ድርጅት ነው። ለ27 ዓመት ስልጣን ላይ የቆየ ድርጅት ነው። እኔ እንደሚገባኝ የለውጥ ጥያቄ የስልጣን ጥያቄ ነው። የመንግስት ጥያቄ የስልጣን ጥያቄ ነው። ኢህአዴግ በተአምር ስልጣኑ ለመቀነስ የሚፈልግበት ምክንያት አይታየኝ። ስልጣኑ ወዶ ፈልጎ አይቀንስም፣ አይሰጥም። በዚህ ባለንበት ሰዓት ደግሞ ኢህአዴግን ማስገደድ የሚችል በግልጽ የሚታየኝ ኃይል የለም። ኢህአዴግን ከስልጣኑ የሚገፋ ወይም ኢህአዴግ ለውይይት እንዲቀርብ የሚያስገድድ ሁኔታ እያየሁ አይደለም። እነዚህ ነገሮች ባልታዩበት የዶክተር ብርሃነ መስቀል አገላለጽ ለውጡ ይገባኛል፣ ግን በእውነታ የተመሰረተ አይመስለኝም። እኔ እሱን ነገር እያየሁ አይደለም እና ኢህአዴግ እንኳን ከሌሎች ጋር ለመነጋገር እና ለመደራደር እርስ በርሱ እንኳን ሽኩቻ ውስጥ እንዳለ በግልጽ የሚናገር ድርጅት እና ስልጣኑን ደግሞ በምንም ተአምር እኔ ተመርጫ ነው ስልጣን የያዝኩት፣ ስለዚህ ከማንም ጋር ማንም ስለ ጮኸ ብቻ ስልጣኔን አላካፍልም ብሎ በግልጽ በተናገረበት ሁኔታ ተራማጆች ዶሚኔት አድርገው ለውጥ የሚያመጡበት አሰራር ወይም ሪያሊቲ በዚህ ሰዓት እየታየኝ አይደለም። በዚህ ምክንያት ዶክተር አብይ ያፈለጋቸውን ጥረት ቢያደርጉ ኢህአዴግ እንደ ድርጅት የእሳቸውን አዲስ ካመጡ ማለት ነው፣ እሳቸው ከኢህአዴግ ተለይተው አዲስ አጀንዳ፣ አዲስ የለውጥ አጀንዳ፣ ሌላውንም እናሳት ሀገሪቱን ከፍ ወዳለ ደረጃ ሊያሸጋግር የሚችል አጀንዳ አምጥተው ኢህአዴግ እንደ ኢህአዴግ ኢንዶርስ ካላረገው ካልተቀበለው እሳቸው ስለፈለጉ ብቻ የሚፈጠር ነገር ይኖራል ብዬ አላስብም እያልኩ ነው።
ዶክተር ደረሰ
ሲሆን ኢህአዴግ ውስጥማ ግፍት ባይፈጠር ኖሮ ዶክተር አብይ አህመድም አይመረጡም ነበር። ኦህዴድም ከኦሮሞ ህዝብ ጥያቄና ከኦሮሞ ህዝብ አመፅ ጋር ራሱን አድርጎ በኢህአዴግም ውስጥ ክፍፍል አይፈጠርም ነበረ። ኢህአዴግ ውስጥ የሚባለው አሁን አቶ ሙልጌታ በደንብ ያብራራው ክፍፍልና ንትርክ የተፈጠረበት ትልቁ ምክንያት እኮ የህዝብ ጥያቄ ስለተነሳ የህዝብ አመፅ ስለተቀጣጠለ ነው። የህዝቡ ትግል ደግሞ የኢህአዴግን አካላት እነዚህን 4 አባል ድርጅቶች ለሁለት ስለሰነጠቃቸው ነው። ስለዚህ የለውጥ ኃይሎች በመሬት ላይ ተፈጥረዋል። በኢህአዴግ በራሱ ውስጥ ደግሞ የህዝቡን ጥያቄ ደረጃ በደረጃ እየመለስን መሄድ አለብን፣ ከዛሬ በሄድንበት መንገድ መቀጠል አንችልም የሚሉ ኃይላት መጥተዋል። አሁን እኔ ግልጽ ያልሆነ ነገርና መረዳት አለብን የምለው ነገር ምንድን ነው? ዶክተር አብይ የሚኖራቸው የፖለቲካ ፕላትፎርም ምንድን ነው? ምንድን ነው ሊያደርጉ የሚፈልጉት ነገር? በጊዜ እና ደግሞ በእቅድ የተነደፈ የፖለቲካ መርሃ ግብር አላቸው? ያንን ለህዝቡ ካላሳወቁ እኔ ሁለት ነገር የሚሆን ይመስለኛል። አንደኛ በራሱ በኢህአዴግ ውስጥ ባሉ የዶክተር አብይን የፖለቲካ አካሄድ የማይደግፉ የእሳቸውንም አመራር የሚቃወሙ አባላት ተቃውሞና ሬዚስታንስ ያጋጥማቸዋል ከውስጥ ከውጭ ደግሞ እሳቸው የለውጥ ኃይል ናቸው ብሎ ለውጥ ሊያመጡ ይችላሉ ብሎ ተስፋ ያደረገው ህዝብ ደግሞ ተስፋ ይቀዛቀዛል። ስለዚህ ወደ ተቃውሞ መቀየር ይችላል። ያላቸው እድል የእድል መስኮት በጣም ጠባብ ነው። በዚህ ጊዜ ውስጥ እሳቸው ዳያረጉ የሚገባው ነገር ምንድን ነው? ምን ለማድረግ ነው የተመረጡት ስለሆነ የሚያስቡት? ምንድን ነው በኢህአዴግ በራሱም ውስጥ እንዲሰፍን የሚፈልጉት የፖለቲካ ለውጥ ለኢትዮጵያ ለሀገሪቱ ደግሞ ያቀዱት የሚለውን በቅርብ ጊዜ ካላሳዩ አሁን የምንወያየው ውይይት በአንድ በኩል መላምት ላይ የተመሰረተ። ለወንድሜ ለሙሉጌታ ግን አንድ ጥያቄ አለኝ። ኢህአዴግ ራሱን በምርጫ የተቀመጥኩኝ መንግስት ነኝ፣ ከተቃዋሚም ጋር አልደራደርም፣ ስልጣንም ወደ መካፈል አልሄድም ብሎ በሌላ በኩል ደግሞ በውስጡ የመጣውን አዲስ አመራር እንደ ዶክተር አብይ አህመድ ያለውን እንደ ለማ መገርሳ ያለውንም በሙሉ ልቡ ሳይደግፍ እንደ አንድ ድርጅት ሳይቆም ከሁለት ያጣጉ ምን ሆኖ ምንም ይሆን ይመስልሃል? በአንተ እይታ ነው።
አቶ ሙሉጌታ፣
እኔ እንደሚገባኝ ኢህአዴግ ታሪክ ያለው መሰረት ያለው የቆየ ድርጅት ነው። ልምድ አለው፣ እውቀት አለው፣ ችሎታ አለው፣ አቅም አለው። ብዙ ጊዜ ብዙ ሰዎች ሲያወሩ እንደሚያወሩት አይደለም ኢህአዴግ። የሚገባኝ ኢህአዴግ ተዳክመዋል፣ ምንም ጥያቄ የለውም። ግን ተዳክመዋል እየተባለ ያለው ግን በጣም የተጋነነ መዳከም ነው እየተወራ ያለው። እኔ ያን ያህል ኢህአዴግ የተዳከመ አይመስልም። በፍጥነት ነገሮች ሊቀያየሩ ይችላሉ ብዬ አስባለሁ። እነዚህ አሁን ተራማጆች ናቸው እየተባሉ የሚነገርላቸው ሰዎች ተራማጅነታቸው እስካሁን በተግባር ተፈትኖ ተግባራዊ የሆነ ውጤት የታየበት እና ልጠቅሰው የምችል ማስረጃ ያለኝም የህዝቡን ፍላጎት በማራመድ በኩል ማለት ነው። ህዝቡ ሲጠይቃቸው የቆዩ ነገሮች አሉ። የኦሮሚያ መንግስትም ይሁን የአማራ መንግስትም ይሁን ፈለገው መንግስት አዲስ ተብሎ የማያውቅ ነገር ህዝቡን ሊጠቅም የሚችል ነገር ሲያደርግ አልሰማሁም። በአጠቃላይ ኢህአዴግ ግን ኦፍኮርስ ተዳክመዋል። ኢህአዴግ እስረኞች በግድ እንዲፈታ ተደርገዋል። ምንም ጥያቄ የለውም እዛ ላይ። ግን የኔ ከንሰርን ምንድን ነው? መንግስት ስቴትን እንደ ኢንስቲቱሽን እንደ ተቋም መንግስትን እንደ ተቋም ስናየው ለኢህአዴጋዊ ተቋም ኢህአዴግ ለፈጠረው መንግስት እንደ ተቋም ያለን አመለካከት የኢህአዴግ ጉልበትና ፖቴንሻል አንደርስታንድ ያላረገ ያቀለለ እና ከእውነታ ጋር በቀጥታ የማይገናኝ ነው ብዬ ነው የማስበው እኔ። ምክንያቱም ኢህአዴግ እኛ ከሚመስለን በላይ አሁንም አቅም አለው። ስለዚህ በአንጻሩ ደግሞ ኢህአዴግ የሚመክት ወይም የሚቃወም ሀይል ሳየው ምንም ነገር አላየበትም፣ ደካማ ነው። የህዝባችን ተቃውሞ ኦርጋናይዝ አይደለም፣ የተደራጀ አይደለም፣ ብልጭ ድርግም የሚል ነው። ይሄ ለመንግስት ጥቅም አለው። መንግስትን በቀላሉ ማስጨነቅና ማንበርከክ የሚችል ደረጃ ላይ የደረሰ ትግል አይደለም እና ኢህአዴግ ስቲል ስልጣን ሳያካፍል ባለው ሀይል እየተጠቀመ ባለው የመንግስት ሀይል እየተጠቀመ ባለበት የመቀጠል አቅሙ ትልቅ ነው ብዬ ነው የማስበው። በዚህ ምክንያት ነው እኔ ዶክተር አብይ መጀመሪያ ዶክተር አብይ ራሳቸው ኢህአዴግ ናቸው። ከኢህአዴግ የተለዩ መሆናቸው የሚያሳይ ምንም ነገር የለኝም። ከፈለገን ተጠላም በኢህአዴግ ድርጅት ቁጥጥር ስር ናቸው ዶክተር አብይ አሁንም አቶ ለማን ቢሆኑ አተገዱም ቢሆን ሶ በእነዚህ ሰዎችና በኢህአዴግ መካከል ልዩነት አለ የሚል አንደምታ ያለው ንግግር እኔ አልቀበለውም፣ አይገባኝም እሱ። እና እንደ ድርጅትና እንደ ተቋም የሚገባን ከሆነ ኢህአዴግም ሆነ መንግስት አሁን በዚህ ሰዓት ኢህአዴግን አስጨንቀን አስገድደን ኢትዮጵያ ልታገኘው የሚገባት ለውጥ በዶክተር አብይ አመራር አሁንኑ ያለ ኢህአዴግ ድጋፍ ግልጽ ድጋፍ ይመጣ የሚችል ለውጥ ይኖራል ብዬ አላስብም ነው ከዚህ ተነስ።
ውይይቱ አላበቃም። በርካታ ጥያቄዎች ተነስተዋል፣ መልሶችም እንደዚሁ። ሙሉ ውይይቱን በሚቀጥለው ሳምንት ይዘን እንመለሳለን።
ቆንጆና ሞቅ ያለ ውይይት ነው እየተካሄደ ያለው ሲሆን፣ እንግዲህ እንዳልሽው እንጠብቃለን። ቀሪውን ክፍል ይቀጥላል። ሌሎችም ርዕሶችን እንደዚሁ እያያዝን በዚሁ በአዲሱ ጠቅላይ ሚኒስትርና በመጪው የኢትዮጵያ አስተዳደር ላይ ውይይቶችን እናደርጋለን። የእናንተንም አስተያየት ማካተታችንን እንቀጥላለን። ተሳተፉ። እናንተም
ዝግጅታችን ወደ መጠናቀቁ ነው አድማጮች። እስከ ማጠቃለያው ግን ከሙዚቃ ጋር እንተዋችሁ።
Gonna make a change for once in my life. It's gonna feel real good. Gonna make a difference. Gonna make it right. As I turn up the collar on my favorite winter coat, this wind is blowing my mind. I see the kids in the street. But not enough to eat. Who am I to be blind, pretending not to see them eat? A son of disregard, a broken body.
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ።
ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን።
አብረናችሁ የቆየነው ጽዮን ግርማና
ሰሎሞን አባተንን ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና እደሩ።